በከመጽሐፍት ዓለም ዝግጅታችን በፓፒሌ ቶላ ተደርሶ በጸጋዬ ገብረ መድህን እየተተረጎመውን አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል ሁለት አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ በፓፒሌ ቶላ በእንግሊዝኛ ተጽፎ በጸጋዬ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 2 ምዕራፍ 2 የንጉሠ ነገሥቱ መውደቅ የማን አብዮት። በእርግጥም 1975 ዓመተ ምህረት ኢትዮጵያ ውስጥ አንድ ነገር እየተብላላ ነበር። ንጉሠ ነገሥቱም እንደወትሮው አድርገው እንዳይመለከቱት ማስጠንቀቂያ በሆናቸው ነበር። ግን የገዛ ራሳቸው ግትር አመለካከት እስረኛ ከመሆናቸው በላይ እየጃጁም ነበሩ። ያም ሆኖ ለፍጹም ስልጣን የነበራቸው ፍትወት ምንም ያልቀነሰ በመሆኑ በወቅቱ ፍርሃት ያለው አስተዋርሶ መንግስት የሚከናወንበትን መንገድ ለማስያዝ እንቅፋት ሆነባቸው። ንጉሠ ነገሥቱ ስርወ መንግስታቸው እንዲቀጥልላቸው ዝግጅት አላደረጉም። በልጃቸው በአልጋ ወራሹ ብዙ መተማመን አልነበራቸውም። እንዲሁ በእድሜ የገፉ ንጉሥ ነገሮችን በአስተሃቅሮ ከመመልከታቸውም ጋር ማንኛውንም ሞገድ እንደ ወትሮው ሁሉ ባላቸው ስልጣንና ኃይል ለመቋቋም በራሳቸው ላይ በትምክህት የተሞላ መተማመን ነበራቸው። ይህም የተሳሳተ ግምት ዙፋናቸውንም ሕይወታቸውንም እንዲያጡ አደረጋቸው። ኢትዮጵያ አብዮት እጅግ የዘገየባት፣ ፍጹም ስልጣን በተቀዳጀ ነጋሲ የምትገዛ፣ በዓለም ላይ መናጢ ድሃ ከሚባሉት አገሮች አንዷ ነበረች። የፖለቲካ ስልጣኑ በጥቅሉ የተያዘው በኃይለ ሥላሴ ሲሆን ፓርላማው ለይስሙላ የቆመ የዲሞክራሲያውያን ተቋማት አፍአዊ ምስል ነበር። የሕግ መወሰኛ ምክር ቤት አባላት የሚሾሙት በንጉሠ ነገሥቱ ሲሆን ሁሉም ከመሳፍንቱና ከመኳንንቱ ነበሩ። ፓርላማው በታሪክ ውስጥ የአባላቱን ደሞዝ ለማስጨመር ካደረገው በስተቀር አንድም ነገር ከራሱ አመንጭቶ ሕግ አድርጎ ያሳለፈው ነገር አልነበረም። የሕግ ምንጭ ራሳቸው ንጉሡ ነበሩ። ዲሞክራሲያውያን መብቶች የተገደቡ ሲሆኑ የተፈቀደለት የፖለቲካ ፓርቲ አልነበረም። ልዩነትን መግለጽ ከወንጀል፣ ተቃዋሚ መሆን ከክህደት ሲቆጠር፣ የሃይማኖት ጭቆናም እንደ ፖሊሲ በወግ የተያዘ ነበር። መገናኛ ብዙሃን በመንግሥት ሥር ከመሆናቸውም ጋር ሳንሱሩ ደግሞ የሚያላውስ አልነበረም። በሥርዓተ ማኅበር ተዋረድ ከራስጌ ንጉሠ ነገሥቱ ንጉሣውያን ቤተሰብ መሳፍንቱ እና መኳንንቱ ታላላቅ የቢሮ ከበርቴዎችና ከፍተኛ የቤተ ክህነት አለቆች ሲሆኑ ከግርጌ ደግሞ ሰፊው ህዝብ ነበር። እነዚህም አብዛኛው መሬት የሌለው ጥፈኛና ደሃ አርሶ አደር ሲሆን በተደነገገ ህግ ከምርቱ ሲሶውን ለመሬት ከበርቴው እንዲሰጥ ይጠየቃል። ኢኮኖሚው መሰረት ያደረገው በዋና መልኩ ኋላ ቀርና ከእጅ ወደ አፍ ከሆነ የምርት ደረጃ ላይ ያለ እርሻን ነበር። የነፍስ ወከፍ አማካይ ያመት ገቢ 60 የአሜሪካ ዶላር 120 የኢትዮጵያ ብር ላይ ረግጦ የቆመበት፣ የህፃናት ሞት መጠን ከ60 በመቶ በላይ እያንዣበበ የነበረበት፣ ከህዝቡ 93 በመቶ መሃይም የሆነበት፣ ያንድ ሰው አማካይ እድሜ ከ33 ዓመት በላይ ሊዘል ያልቻለበት፣ የገጠሩ አካባቢ ዶክተሮች አይቶ የማያውቅበት፣ ንዳድ 10 ከመቶ እጁን የሰራተኛ ኃይል ከጥቅም ውጭ ያደርግበት የነበረው ሁኔታ፣ የገዢዎቹ ቅጥ ያጣ የምቾትና የተርላ ደስታ ኑሮ በአንጻሩ ገጦ እንዲወጣ አድርጎታል። ይህን መልክ ነበር ኢትዮጵያ የምታሳየው። በአንዳንዶች ስልጣኔን ያመጣ የነገስታት አገዛዝ የተባለላቸው ኃይለ ሥላሴ የገዙት እንዲህ ባለች ኢትዮጵያ ላይ ነበር። በአንጻራዊ መልክ ሲታይ ንጉሱ ተራማጅ ሚና የተጫወቱበት ጊዜ ቢኖር ባጭሩ የተቀጨ እንጂ ነበር። የተበታተኑትን ፊውዳላዊ የስልጣን ማዕከላት በአንድ ማዕከላዊ መንግስት ስልጣን ስር ለማምጣት የነበረው ግፊት፣ ማዕከላዊ የጦር ኃይል ለመመስረት፣ ማዕከላዊ የአስተዳደር አውታራትን ለመዘርጋት፣ የትምህርት ቤቶችን ለመክፈት ወዘተ አነሳሽ ምክንያት ሆነ። ገናናው ንጉስ በምዕራባውያን ድጋፍ ተጠቅመዋል። በተለይም አስመራ ውስጥ ቃኘው የተባለ ትልቅና ዋነኛ የሆነ የግንኙነት ቤዝ ከነበረው ከአሜሪካ ጋር፣ እስራኤልም ለጸራብነቱ ልውል ባልነበረው የልብ ወዳጅ በሆነ ንጉስ ጎን ለእርዳታ ተሰልፋለች። ይህም ወዳጅነት ንጉሠ ነገሥቱ በአንጻራዊ ደረጃ ዘመናዊ ሊባል የሚችል የጦር ኃይልና ስልጣናቸውንና ጥቅማቸውን በሚገባ ለማስጠበቅ የረዳቸውን የሴኩሪቲ አውርታር ለመገንባት እድሉን ሰጣቸው። በሌላ ደረጃ ደግሞ ይህ ወዳጅነት አንድ የካፒታሊስት ኃይለ ኃያላን ከአንድ ኋላ ቀር ጸረ ዴሞክራሲ ከሆነ ኃይል ጋር የሰመረ ግንኙነት ጠብቆ አብሮ መጎናኘት እንደሚችል አረጋገጠ። እንደ ንጉሠ ነገሥቱ ሁሉ ማንም ማን እግዚአብሔር የመረጠኝ ነኝ ቢልም እንኳ ጊዜ አንድ ቦታ ላይ ጸጥ ብሎ ቆሞ አይጠብቅምና የህብረተሰቡ እድገት ምንም እንኳ እንደ ቀንድ አውጣ ቢንቆረሰስም የራሱም የሆነ የለውጥ ሂደትና የራሱም የሆነ ውጤት ነበረው። ኢትዮጵያ ለውጭ ዓለም በሯን መክፈቷም ተጽዕኖ አምጥቷል። በአፍሪካ ላይ የነፈሰው የለውጥ ነፋስ በኢትዮጵያም ላይ ሽው በማለቱ ከዚያን ጊዜ ድረስ የንጉሠ ነገሥቱ ተወዳጅ ልጆች የነበሩት ምሁራን መቁነጥነጥ ጀመሩ። ከአበቃቀሉ ቢከለስ ያለና የጥገና ለውጥ ቅኝት የያዘ የሁከት ዘር ከአዲስ አበባ ዩኒቨርሲቲ ቅጥር ግቢ መታየት ጀመረ። በመንግስቱ አስተዳደር ውስጥ ባሉ የቢሮ ከበርቴዎችና በባህል ሲገዙ በኖሩት በፊውዳላዊ መሳፍንት መካከል የነበረው መፈራረቅ ንጉሠ ነገሥቱን የገላጋይ ሚና ስለሰጣቸው፣ ይህም በአንጻሩ ፍጹም ስልጣናቸውን አጠናከረላቸው። በታህሳስ 1953 ዓመተ ምህረት መንግስቱ ነዋይ የመራው በክብር ዘበኛ የተሞከረ መፈንቅለ መንግስት መናጋትን አመጣ። የመፈንቅለ መንግስቱ ዋነኛው ጠንሳሽ የክብር ዘበኛ ዋና አዛዥ የነበረው ወንድሙንና በጣም ይፈራ ለነበረው የሴኩሪቲ መስሪያ ቤት ዋና አዛዥ የነበረውን እንዲሁም የፖሊሱንም አዛዥ ሊያግባባ የቻለው ገርማሜ ነዋይ የተባለው አሜሪካ የተማረ ምሁር ነበር። ፊውዳላዊ ስርዓቱንና ስልጣኑ የማይጠየቀውን ንጉሳዊ አገዛዝ ይቃወም የነበረው ገርማሜ ከብሔራዊ ስሜት የመነጩ ተራማጅ ሐሳቦች ነበሩት። መፈንቅለ መንግስት ያደረጉት ስልጣኑ በሕገ መንግስት ተመጥኖ በተሰጠው ንጉሰ ነገስት በዚያው በኃይለ ሥላሴ ልጅ ባልጋወራሹ ስር አገዛዙ ለዘብ ያለ ሥርዓት ለማቋቋም ነበር አሳባቸው። መፈንቅለ መንግስት የተሞከረው ንጉሰ ነገስቱ ለሀገር ጉብኝት ወደ ብራዚል ሄደው በነበረበት ጊዜ ሲሆን የጦር ሰራዊቱ በታማኝነት ስለቆመ መፈንቅለ መንግስቱን የሞከሩትን በማቸነፍ በሶስት ቀናት ውስጥ እንዲከሽፍ አደረገ። አሜሪካ መፈንቅለ መንግስቱን በማክሸፍ ረገድ ወሳኝ የሆነ ሚና ነበረው የሚል ስሞታ አለ። ሆኖም ቴክኒካዊ ጉድለቶች በደንብ ካለማቀድ መፈንቅለ መንግስት አድራጊዎቹ ቆራጥ ውሳኔ የሚጠይቅ ሰዓት ተማመንታታቸውን በመነጨ ሁኔታ ከሽፎም ሊሆን ይችላል። ወደ መፈንቅለ መንግስቱ ማክተሚያ አካባቢ ጥቂቶቹ የመሳፍንቱ ወገንና ሚኒስትሮች በመፈንቅለ አድራጊዎቹ ተገለዋል። ኃይለ ሥላሴ መፈንቅለ መንግስት አድራጊዎቹን በስቅላት ቀጦ ራሳቸውን በራሳቸው የገደሉት እንኳን ሳይቀሩ ሬሳቸው በአደባባይ ተሰቀለ። ከዚያም ስልጣናቸውን እንደገና ማረጋገጥ ጀመሩ። ሆኖም አጠቃላይ ሁኔታ በአገሪቱ ታሪክ ውስጥ የአዲስ ምዕራፍ በር ከፋች ሆነ። ያ የማይገሰስ የፍጹም ስልጣንም አፋዊ ግርማ የቀድሞ ሞገሱን አጣ። ፍጹም ታዛዥነት የሚለው አስተሳሰብ ጥያቄ ምልክት ወደቀበት። ሌላ አማራጭ እንደሚያስፈልግ ለህዝቡ ብሽ ብሎ ይታየው ጀመር። መንግስቱ ነዋይ ላይ የታየው ረጋ ያለና ክብሩን የጠበቀ ሰብዕና በህዝብ ዘንድ አክብሮት አተረፈለት። በአደባባይ ሲሰቀልም ህዝቡ በጸጥታ በጽሞናና በተመስጦ ተመለከተ። መፈንቅለ መንግስት ሞካሪዎቹ አልተሳካላቸውም። መልእክታቸውን ለህዝብ ቀደም ብለው ለማስተላለፍ እንኳ አልቻሉም። ሆኖም ግን የለውጥ ዘር ከህዝቡ መንፈስ ውስጥ እንዲዘራ ቢያንስ ጥርጣሬ እንዲያድር ለውጥ የሚመጣበትን የተሻለና ፍቱን የሆነ መንገድ ማንሰላሰል ማስፈለጉን አሳይተዋል። ይህን ሁሉ ነገር በሚገባ ለማጣጣም የተሻለው እድል የነበራቸው የዩኒቨርሲቲ ተማሪዎች ነበሩ። መፈንቅለ መንግስቱን ደግፈው ነበርና የንጉሠ ነገሥቱና የመሬት ከበርቴዎች የቁጣ ወጀብ አላለፋቸውም። የጃንሆይ ልጆች መሆናቸው ቀረ። በዩኒቨርሲቲው ቅጥር ግቢ አዞዎች ተብለው የሚጠሩ የስር ነቀል ለውጥ አመለካከት የነበራቸው ተማሪዎች ሥርዓቱን ለመቃወም ውስጥ ውስጡን መደራጀት ጀመሩ። 1957 ዓ.ም ተማሪዎች በፊውዳላዊት ኢትዮጵያ ውስጥ ድብልቅልቁን ሊያወጡ ከሚችሉት መፈክሮች አንዱን መሬት ላራሹ የሚለውን ይዘው ሰላማዊ ሰልፍ አደረጉ። ሰላማዊ ሰልፉን ፖሊሶች ኃይል በመጠቀም በተኑት። ጥቂት የተማሪ መሪዎችም ከዩኒቨርሲቲው እንዲባረሩ ተደረገ። ሆኖም ከዚያ በኋላ ተማሪዎች ያንኑ ፈለግ በመከተል በየዓመቱ ከፍተኛ ትርምስ የሚፈጥሩ መፈክሮችን በማከታተል ከፖሊስ ጋር ይጋፈጡ ገቡ። ከፖሊስ ጋርም በሚደረገው ግጭት ወላጆችንና የከተማውን ሕዝብ ስሜት እየቀሰቀሰ መጣ። የሁለተኛ ደረጃ ተማሪዎችም ተሳታፊ እየሆኑ መምጣታቸው መልእክቱ በርቀትና በስፋት እንዲሰራጭ አደረገ። 1960 ዓ.ም ሲገባማ ተማሪዎች አጠቃላይ ሥርዓቱ በስር ነቀል ለውጥ እንዲገረሰስና በምትኩም ሕዝባዊ ዴሞክራሲያዊ ሪፐብሊክ እንዲቋቋም መጠየቅ ጀምረው ነበር። ንጉሠ ነገሥቱና አጫፋሪዎቻቸው እንዲሁም አሜሪካውያን አማካሪዎቻቸው በዚህ ሁሉ ውስጥ የሚታያቸው የኮሙኒዝም መቅሰፍ ሆነ። ታዲያም እመቀው ተጠናከረ። የተማሪ መሪዎች ታሰሩ፣ ተገደሉም። ግን እንቅስቃሴው አልረገበም። ከህዝቡ አብዛኛው የሆነው አርሶ አደሩ ምንም እንኳን ደምሁራን አርቆ ማስተዋልና ባልተዘበጠ መንገድ አመለካከቱን መቃኘት ባይሆንለትም ዝም ብሎ ተመልካች አልሆነም። የዘመናት የፊውዳል ባህልና ፍዳ መከራን اند دل فنتاد رگوی مک قبل منت اند مرگ بیچانوم کفتاوی بغننا بدم بالت دراج جمنگر مهگم فرو الکرم یا اماراونا یا تگریو باهل یا ایمانوت وزتا بدبو بیجیفیا ببیرنا با ایمانوت لا یادر رسو چکونا با اکنومی درجا کالو چکونا گر بمت دامرو عمسو یا بیرنا یا مرتت ایاکن اووساس کو میازو یا مایکر نبر ببالی ارسواد دروچ کمنگست گار یادر رگو تورنت کسرال تیمتو همساسوست اس کسرال تیمتو سیساولست عمت مرد کتلوال با سرزت ایمتو سلسامت مرد یه گجم ارسواد دروچ یه شاگوی تاکسن بمکاهم منگست لایت امن جانستو کبارو گیابو حالا امسو سدم سسوال بلیلو چاکاوابیو چم تنشم تنش یه مای بالوم یه ارسواد در امسو چیه تنسو بحاید بکفاف لگزا پولیسی بمدللم بماسفراراتم لیبردو چلوال اونم ازیلایت اکسن مالفیال لبن منم منکوه یرسواد درو آمسو چیلوت فلاغوتن یان سوار رکو بیهونم یا فلاغوت اچو بزیو بمیواغوت سرات منگست کللو سیتات ترنجی کزیاغوت عبرو یامات تره علنبرم سلالام اچو گلسیون ریوتم مونه یا لبت یگزون نتونیتا کات تکالای یسراتو باری یمنچ سلمانو بنزابی علنبر اچو اندیهم گبتاویان یرسواد در آمسو چولو انزیم یه چلفت مسارت ایهو نبر سراته نوچم اجاچو ناتاتفو آل تکمتم کتراچو آنستنیا یه نبره بیهونم پاسرات ایمتو سلساس دستامت مرس مویاته نوچن چمرو ایب بایدیو بیا سراته نوچ اندنت مهبر ایسا اما یه تمزگوت اندمتوشی نبرو یه مهبر مبتوچن انا یه اکنومی تکموچن لمانیت با متاسوس به یک زیو تغلوچ اکای دوال ایمه جمعره ایسر راتنیا مهور با خرزت ایمتو سراسازتنیا متمرد با فرانکو ایتیو بیاخوابور سابیا یه تقواقوا بسیون منگست از تکاله یه مهور مبتو چچو ناوکو ایسا اما با خرزت ایمتو حمسا امستا متمرد اسکیم مزرد درست ایسر راتنیوش مریوچ ایه تاسرو یه تگدلو ایسر اما کمار ماوچ با چکاری اندیب پتنو یه تدرگه بزو نبرا باچو ایتیوپیا منگستن نا یبلای تباکی یه نبراو یا امریکا منگست ایس آمان یبلای امرار نمکوتا تر یه چالو سی هون که آی سی ایف تی یو انا که ای ایف ایل سی آی او گار سسسر انتینو رو آدرگوال هونم ایلوچ مریوچن نا یبتاچ ماه برات سلطانون که تشتوت که نبیین سلمون عالم عبدی ساتیون تکیه اندکدم تکتره چو ایس آما پریزیدنت مکتل پریزیدنت وانا صحافی ایج فلک کول موتاتم بچا سایخون ایس راهونی تا اندیشاشان دبکی یمن نشادموز دمه براو سیکیوریتی تکموچ وزتا واسطنا یمی سطای چون یه سراتنیا هزگن دیو تالما سدرد اندیاس چلا چو سگلا چون کتارو زانیاوچو کبانی یاوچ بوچاگر سووچ بالبیت نسرین بروزیونو واندان روچوست بلیچ ایچ بی ای باله بیت نصر انده نبرو دونجی سکوار بالو توست نچوچو سراسکیاجوچ نا سکوتا داریوچ زرنیوچ نبرو بهندوچ نگساویان بیت سبننا بمینستروچ یگارا باله بیت نصر بنبرو با اندویت ات فابریکاوست نیچو دگای هنر جوچ ما سررات بسفات یتسایی نبر یسراونی تاوم لک با اندوستریاوی و آبیوت گیزی با اروپ باوست انده نبرو عیدت نبر باتگاله سراتنیو چن بزبزاو انگشک گشاچو بگنو تاگلو سلسلم با سرالت ایمتو همسا امستا متمرد بمهابر بتا دراجو سراتنیو چننا بتراماش تماریوش مکاکل میستراوی گنینیو نت ایجه تزود سره مدتا یه تماریو انکس اکاسی بیرامد یمیچل بددرجا یه توسنه کللم یه تبب مونون یه تردو بسر نکللوت یه میامنو موران به میازی آور شیزت ایمتو سلسا عرصت آمت امرد لیجوبیان هزباوی آهویو تاوی پارتین ایها پا لیمه مسرت به میستر تسبسبو گوائی آدر رگو یه نبرون منگز በትጥቅ ከተገል ለመገርሰስ ይቻል ዘንድ የሽምቅ ተዋጊ ኃይል ለማሰልጠንና ለማስታጠቅ እርምጃዎች ተወሰዱ። ባሉትም ህዝባዊ ንቅናቄዎችና ማህበራት ውስጥ መልስ ባለው መንገድ ለመስራት እቅድ ወጣ። ስርነቀል ለውጥ በሚሉት ምሁራን መካከል የነበረው የሐሳብ ልዩነት ማለትም ፓርቲ ለመመስረትም ሆነ የትጥቅ ተገል ለመጀመር ጊዜው ገና ነው ይሉ በነበሩትና ኋላም መኢሶን የተባለ ድርጅት ባቋቋሙት በፓርቲ ተደራጅቶ ለመታገል ጊዜ ይፈቅዳል በሚሉት መካከል የነበረው ልዩነት ጨርሶ ከለየለት ደረጃ የደረሰው ያባ ከተመሰረተበት ከዚህ ዕለት ጀምሮ ነበር። ደግሞም የኤርትራ የሽምቅ ውጊያ ጦርነት ነበር። የኤርትራ ነጻ አውጪ ድርጅት የፖለቲካ ፕሮግራም ያወጣው በ1963 ዓመተ ምህረት የትጥቅ ትግል ከጀመረ ከ10 ዓመት በኋላ ቢሆንም በዚያን ጊዜ በአንጻራዊ ደረጃ እጅግ ተደራጅቶ የነበረው ይኸው የኤርትራውያን የሽምቅ ውጊያ ነበር። የኤርትራውያን የትግል ባህሪ ምን ነበር የሚል ትንተና ውስጥ መግባት የዚህ መጽሐፍ አይነተኛ ዓላማ ባይሆንም ጦርነቱ በንጉሠ ነገሥታዊ መንግሥት ላይ የራሱ የሆነ ጫና እንደነበረው መናገሩ በቂ ይሆናል። በአገር ውስጥ ተራማጅ አመለካከት የነበራቸው ምሁራን ይኸው የኤርትራው ትግል የሽምቅ ውጊያን ለመጀመርና ለመቀጠልም ይቻላል የሚለው እምነታቸውን የሚያረጋግጡበት ሆነላቸው። ጥቂቶቹ ደግሞ የዋሃን ከመሆናቸው የተነሳ የሽምቅ ተዋጊዎች በወቅቱ ከቶንም የማይገባቸውን የተራማጅነት ካባ አከናነቧቸው። አውደ ጦርነቱ ላይ ደግሞ መመጣጠን አልነበረም። የንጉሱ ጦር የበላይነቱን ይዞ ሽምቅ ተዋጊዎቹ በእጽዋት ከተራቆጠው ከበረሃማው አካባቢ መወሰን ነበረባቸው። የኤልኤፍ እስላማዊና ወንዜ ሰበካይ በሚል የሚያደላ ድርጅት ነው እየተባለ ይለጠፍበት የነበረውን ለመፋቅና ብዙ ክርስቲያናውያን ኤርትራውያንን ከደጋው ክፍል ለመሳብ ተስኖት ነበር። እንዲያውም በሃይማኖትና በጎሳ ላይ የተመሰረቱ ውስጣዊ ግጭቶች በ60ዎቹ ዓመተ ምህረት ድርጅቱ እንዲከፋፈል አድርጎታል። 1966 ዓመተ ምህረት ኢኤልኤፍና በቅርቡ ተመስርቶ የነበረው ኢፒኤልኤፍ ከሁለቱም ወገን ቢዳመር ከ1000 የበለጠ የታጠቀ የሽምቅ ተዋጊ ጦር ያልነበራቸው ሲሆን ረብ በሌለው የመቀናቀን ጦርነት እርስ በርስ መተላለቁን ተያይዘው ነበር። በልዩ ልዩ ምክንያት የአረብ አገሮች ለሽምቅ ተዋጊዎች ድጋፍ በመስጠታቸው በአገር ውስጥም ሆነ በዓለም አቀፍ ደረጃ ጦርነቱ በኢትዮጵያ ላይ ያመጣው ጫና ፖለቲካዊ ነበር። የኢትዮጵያ ወታደሮች ግጭቱ ማለቂያ የሌለው በመሆኑ ቅሬታ ነበራቸው። በጦር ግንባር አገልግሎታቸውም የደሞዝ ጭማሪ ጠይቀዋል። የኤርትራው እንደራሴ ራስ አስራተ ካሳ በጦርነቱ መቀጠል ትርፍ ስለሚያገኙበት ጥረታቸውን ባያሰናክልባቸው ኖሮ ሽምቅ ተዋጊዎቹን ሊያቸንፉ እንደሚችሉም ይገምቱ ነበር። ሽምቅ ውጊያዎች ግብታዊነት ያላቸው የአርሶ አደር አመጾች ሰራተኞች የተደራጀ ጥንቻቸውን እያሳዩ መምጣት ምሁራን በሚስጥር መምከር በመሳፍንቱና በቢሮ ከበርቴዎች ሊደረግ ነው እየተባለ የደስታ ወሬ መዛመት ለመፈንቅለ መንግስት የሚደረግ መመሳጠር አገሪቱም ወደ ድህነት አዘቅት እያደር ማቆልቆል ይህ ሁሉ ጥንቅጥ ሁኔታ ሲታይ በርግጥ የሆነ ነገር እየተንቀሳቀሰ ነበር። 1965 ዓመተ ምህረት በኢትዮጵያ ውስጥ ይታይ የነበረው አፍአዊ ሰላምና ጸጥታ በውስጡ ጭንቅና እምሳት የተመላበትን ሁኔታ ሸፍኖ ይዞ ነበር። ንጉሠ ነገሥቱ ያንኑ ፍጹም ስልጣን አንቀው ይዘው የነበር ሲሆን ባለሟሎቻቸው ደግሞ ከጃንሆይ በኋላ ለሚሆነው ለመዘጋጀት ነገር ይጎነጉኑ በመካከላቸው ትስስር ይፈጥሩ ገቡ። አብዮታውያኑ ደግሞ ከህቡአዊነት በዓታቸው መድምደው መሸጉ። ከቶ ምን ሊመጣ እንደሚችል ማንም በርግጥ ሊተነብይ አልቻለም። አንድ ሲታይ ገዥም ተገዥም አንድ ነገር ሊፈጠር ነው ብለው የሚተባበቁበት ሁኔታ መጣ። አብዮቱ በመጣ ጊዜ ለሁሉም ዱብዳ ሆነበت ማንም በቂ ዝግጅት ያደረገ አልነበረም ማንም ያንስ በመጀመሪያው ደረጃ ጥልቀቱንና አንደምታውን የገመተ አልነበረም ለመንግስት ደግሞ የከፋ ያደረገው ብልጣብልጥ የነበሩት ንጉሰ ነገስት አርቆ ማስተዋል ተስኗቸው የቤተ መንግስት ደጃፍ መቆርቆፍ የጀመረውን አብዮት ዘወትር ይሆን ከነበረው የተለየ አይደለም በቀላሉ ልናልፈው የምንችለው የተለመደ ችግር ነው ብለው በሚያሳዝን ሁኔታ መገመታቸው ነበር ሲተታቸው ዙፋናቸውንና ህይወታቸውን ሲያሳጣቸው ወጥቁተው ያሳደጉትና የገነቡት ስርዓት መገርሰስ እንዲፋጠንም አድርጎታል ባብዮቱ ተዋንያን በሆኑት ታጋዮችና በህዝቡ በኩል የነበረው የዝግጅት ማነስ ደግሞ አብዮታቸውን አሳጥቷቸዋል ከዚህም የተነሳ ይኸው ኢትዮጵያ በሽምቅ ውጊያ በአምባገነኖች በድህነት በረሃብ በሞት ተሰንጋ ተይዛ ትገኛለች አንድ አብዮት ይህ ያ የሚባል ጦር ሰፈር ላይ የተወሰነ ወታደራዊ ማጥቃት ከማድረግ ጋር ተመሳስሎ መቅረብ የለበትም አንድ ወታደራዊ ነቁጣ የተመታበት ትክክለኛው ቀን ሊታወቅ ይችላል በትክክል መቼ ጥቃቱ እንደተጀመረ ማን እንደጀመረው ማን እንደጨረሰው መቼ እንደተጨረሰ ሊታወቅ ይችላል ህዝባዊ አብዮት ግን የተለየ ነው የብዙ አመታት ቅሬታ ነበልባሉን ሲያራግበው ይቆያል እዚህ ብልጭ ይችላል እዚያ ድርግም ይላል ሌላ ቦታ ደግሞ እንደገና ብልጭ ይችላል የተዳፈነው እሳት የመራራት ትግል የቀቢጸ ተስፋ የችንፈት የከፊል ድል የነዚህ ሁሉ የአመታት ክምችት የተለኮሰ ጊዜ አገር አጥለቅልቅ እሳት ይነሳል ስለዚህም የ1966 ዓመተ ምህረት አብዮት በርግጥ መቼ ተጀመረ ማን ጀመረው በእውነቱ ጥያቄዎቹ በደንብ የተስተካከሉ አይደሉም ለዚያች ለመጨረሻይቱ የተፋሜ ፍንዳታ ምክንያት የሆነው ህብረተሰቡን ሲከፋፍሉት ከነበሩት መሰረታውያን ምክንያቶችና ተቃርኖዎች ጋር ተነጻጽሮ መቅረብ ያለበት አይደለም ለነገሩ ታሪክ ስልጣን ላይ ያሉ ሰዎችና አጫፋሪዎቻቸው እንዳሻቸው የሚያደርጉት መስክ ነው በቦታው ላለው ስርዓት ማጠየቂያ ለመስጠት ወይም ስልጣን ላይ ለተቆናጠጡ አዲስ መሪዎች ተቀባይነት ለማስገኘት ታሪክ ይጻፋል ለእንደዚያ ላሉ በኢትዮጵያ ውስጥም በውጭም ብዛት በነበራቸውም ላላቸው ሰዎች የካቲቱ አብዮት የተጀመረው በወታደሩ ነው እንደዚህ ያሉ ሰዎች እንግዲህ አብዮቱ የተጀመረው ጥር 4 ቀን 1966 ዓ.ም ተመረጠ በነገሌ ጦር ሰፈር ንጹህ የመጠጥ ውሃና የተሻለ ምግብ እንዲቀርብላቸው ተቃውሟቸውን ለማሰማት ወታደሮች አመጻ አስነስተው አዛዥ መኮንኖቻቸውን ያሰሩበት ጊዜ ነበር ማለት ነው ለነገሌው አመጽ ትልቅ ግምት የሚሰጡት ሰዎች አላማ አብዮቱን ያነሳሳው ወታደሩ መሆኑን ለማስረጃ የሚያቀርቡ ስለሆነ አመጹ በጣም ባጭር ጊዜ ያቆመ መሆኑንና ህዝቡም ላይ ሊቀሰቀስ የቻለው ስሜት ኢምንት እንደነበረ የሚያሳየውን ሀቅ ሳይጠቅሱት ያልፋሉ መስቀሬ ደርግና ከላሽ ታሪክን ወደ ጎን ትተን ያ አገር አጥለቅልቅ ታላቅ የአብዮት እሳት ለአመታት ሲብላላ ከቆየ በኋላ ግርማውን የገለጠው በሚከተለው አይነት ነበር የዩኒቨርሲቲ ተማሪዎችና መምህራን መንግስት የደበቀውንና በብዙ ሺህ የሚቆጠር ህዝብ የፈጀውን የወሎና የትግራይ ረሃብ ለህዝብ አጋለጡ የባንክ ሰራተኞች የሥራ ማቆም አድማ አድርገው መንግስት ጥያቄዎቻቸውን የግድ እንዲቀበላቸው አስደረጉ የአዋሽና የወንጂ ስኳር ፋብሪካ ሰራተኞች የደሞዝ ጭማሪ ካላገኙና የተሻለ የሥራ ሁኔታ ካልተፈጠረላቸው የሥራ ማቆም አድማ እንደሚመቱ ዛቱ መምህራን በተማሪዎች እየተደገፉ አከራካሪ የነበረው ሥርዓተ ትምህርት ላይ የቀረበው መሻሻል ሴክተር ሪቪው ሥራ ላይ ከዋለ ስራ እንደሚያቆሙ አስፈራሩ። በደቡባዊው ጠቅላይ ግዛት በሲዳማ ውስጥ በሚገኘው በንግል የተነሳው የወታደር አመጽ በዚህ ላይ ተደመረበት። መንግስት ደግሞ የእህልና የቤንዚን ዋጋ በመጨመር በእሳቱ ላይ ነዳጅ ጨምሮበት አረፈ። የካቲት 11 ቀን ታክሲ ነጂዎች በአዲስ አበባ ውስጥ ሰላማዊ ሰልፍ ሲያደርጉ አድማ ላይ የነበሩት መምህራን ተማሪዎችም ተባራባሪዎቻቸው ሆኑ። ሰላማዊ ሰልፉን ለመበተን የሴኩሪቲ ኃይሎች ሞከሩ። ረብሻ ተነሳ። ብዙ ሰዎች ተገደሉ። አዲስ አበባ ተጨነቀች፣ ተጠበበች። ወታደሮችም ቁልፍ ቁልፍ ቦታዎችንና ህንጻዎችን እንዲጠብቁ ተደረጉ። ከዚህ ቀን ጀምሮ አስመራ ውስጥ ወታደሮች እስከመጡበት እስከ የካቲት 19 ቀን ድረስ በሰላማዊ ሰልፍ አድራጊዎችና በወታደሮች መካከል አዲስ አበባ ውስጥ በየለቱ ግጭት እየተፈጠረ ብዙ ሰው ይቆስል ወይም ይሞት ነበር። የካቲት 17 ቀን ንጉሠ ነገሥቱ ለበላው የኢትዮጵያ ህዝብ በሬዲዮና በቴሌቪዥን ንግግር አደረጉ። ንግግራቸው የተለመደውን የመታበይና ያልበገሪነት ቃና እንደያዘ ሆኖ ላላ ለቀቅ ማድረግንም አጣምሮ የያዘ አቀራረብ ነበረው። ሴክተር ሪቪው ለጊዜው እንዲገታ ተደረገ። የቤንዚን ዋጋ በሊትር 10 ሳንቲም እንዲቀንስ ሆነ። ዋና ዋና ሸቀጦች ላይም የዋጋ ቁጥጥር እንዲደረግ ታዘዘ። መንግስት መልሶ ለማጥቃት ይችል ዘንድ አፈገፈገ። ረብሻ የሚፈጥረውን ሁሉ እዚያው በታየበት እንዲገድሉ ለወታደሮች ትዕዛዝ ተሰጠ። አንድ የመንግስት ሁኔታ መግለጫ ወጥቶ 558 ዱርዬዎች በሳምንት ውስጥ እንዲታሰሩ፣ 75 አውቶቡሶች፣ 36 የግል መኪናዎች፣ 26 የመንግስት መኪናዎች፣ 7 የዲፕሎማቲክ መኪናዎች፣ 38 ቤቶች፣ 2 ባቡሮች ወዘተ በሰላማዊ ሰልፍ አድራጊዎቹ እንደተጎዱ ተገለጸ። የሪፖርቱ ትኩረት በንብረት ላይ ስለደረሰ ጉዳት ስለነበር ግልጽ በሆነ ምክንያት የሞቱት ቁጥር 3፣ የቆሰሉት 22 ተብሎ ቀረበ። በማስታወቂያ ሚኒስቴር የወጣው የሳምንቱ የሁኔታ መግለጫ ለረብሻው ተጠያቂ ያደረገው ጥቂት ታክሲ ነጂዎችን፣ ቁጥራቸው አነስተኛ የሆነ ከትምህርት ገበታ የተገለሉና ፈተና የወደቁ ግለሰቦችን፣ ስራ ፈቶችን፣ ዱርዬዎችና አሉባልተኞችን ነበር። የሆነ ሆኖ አንድ ጊዜ አይነ ጥላቸው ተገፏልና ተማሪዎችም ሆኑ አስተማሪዎቹ ሊረኩ አልቻሉም። አድማው ቀጠለ። የካቲት 19 ቀን ወታደሮችና ባለሌላ ማዕረጎች አስመራ ውስጥ አመጹ። በቀጣዮቹም ቀናት ችግሩን ለማብረድ በመፍጨርጨር ንጉሠ ነገሥቱ ለወታደሮች ደሞዝ ጨመሩ። ግን አመጹ ቀጠለ። የአዲስ አበባ ወታደሮችና የቢሾፍቱ አየር ኃይል አመጹን ተቀላቀሉ። በዚህም የተነሳ ጠቅላይ ሚኒስትሩ አክሊሉ ሀብተወልድ ከጠቅላላው ካቢኔ ጋር ከስራ ተሰናበቱ። እንዲህ አይነት ነገር በአገሪቱ ውስጥ ሲታይ ከቶውንም ለመጀመሪያ ጊዜ ነበር። ከዚህ በኋላ የነበሩት የሁኔታ እድገቶች በብዙ ምንጮች በደንብ የተዘገቡ ናቸው። ግን እኛ ለምንፈልገው ጉዳይ አንዳንድ በመፍቀሬ ደርግ ታሪክ ጸሐፊዎች አብዛኛውን ጊዜ ተድበስብሰው የሚያልፉትን አንዳንድ አስፈላጊ ነጥቦች እናነሳለን። በይበልጥ የኢኮኖሚ ጥያቄና አንዳንድ በየአካባቢው በተፈጠሩ ቅሬታዎች ላይ ተመስርቶ የተነሳው ትግል መሬት ላራሹ፣ ዴሞክራሲያዊ መብት፣ ህዝባዊ መንግስት የሚሉ ጥያቄዎች ታክለው ወዲያውኑ ፖለቲካዊ በመሆን የልዩ ልዩ ክፍሎች ጥያቄዎች ሆኑ። አብዮቱ ከህዝቡ ሰፋ ያለውን ክፍል ያሳተፈ ሲሆን በአጠቃላይ ሲታይ ተባ ያለና ላቅ ያለ ድርሻ የነበረው የከተማው ነዋሪ ነበር። ሰራተኞች፣ ተማሪዎች፣ ምሁራን፣ የመንግስት ሰራተኞች፣ ወታደሮች ባለሌላ ማረጎች ቀሳውስ ሴቶች እስላሞች ስራጦች ወዘተ ሁሉ ተካፍለውበታል ከጦር ኃይሎች ተራማጭ አስተሳሰብ የነበራቸው ክፍሎች አርሚ አቪዬሽን የመሐንዲስ ክፍል አየር ኃይል ወዘተና ሲቪል ወገን ተግባብቶ ለመስራት የሚያስችል ትስስር የፈጠሩ ቢሆንም ጦር ኃይሉ እርስ በርሱ አንድነትም ሆነ በአብዮቱ ውስጥ ግንባር ቀደምትነት አልነበረውም ይልቁንም የሚያጠረቅቅ ሁኔታ በተፈጠረ ቁጥር መሰናክል ከመሆንና ከማፈግፈግ አልተመለሰም ወታደሮቹ አሁንም ለንጉሠ ነገሥቱ ታማኝነታቸውን በመግለጽ አድማ በመቱ ሠራተኞች ላይ እርምጃ ይወስዱ የነበሩት ትንሽ በትንሽ የንጉሠ ነገሥቱን ሥልጣን ለመሸርሸር ሰፊ መርሃ ዕቅድ ኖሯቸው ሳይሆን ለራሳቸው የሚበቃንን አግኝተናል ብለው ስላመኑና ረብሻው መቆም አለበት ስላሉ ነበር የተማሪው የላባደሩ የመንግሥት ሠራተኛው ሰላማዊ ሰልፍና የካቲት 30 ቀን ለመጀመሪያ ጊዜ ሀተብሎ በኢሳማ የተጠራው አጠቃላይ የሥራ ማቆም አድማ ተዳምሮ እንዳልካቸው መኮንን ካቢሬን ለመውረድ አበቃው ከጦር ሰራዊቱ መሰረታዊ ለውጥ የፈለጉት ክፍሎች በኋላም የደርግ አመጻ ኢላማው ያደረጋቸው የህዝቡን ጥያቄና ህገ መንግስት እናሻሽላለን በሚል ሽንገላ አጣጫ ለማሳት የነበረውን ተቃውሞ ደግፈው ቆሙ በዚያ ፈጣን እድገት እያገኘ ይሄድ የነበረው ልፈንዳ በሚል የተጋጋመ ሁኔታ ውስጥ አብዮቱን ለማራመድ በሚፈልገው ተራማጅ ክፍልና ሲቪልና የተወሰኑ ክፍሎችም ከጦር ኃይሉ ጠቅላላውን ነገር ሊገታ በሚፈልገው ድምሩ ወታደር መካከል ነቅ መኖሩን ብዙዎች ሊያዩ አልቻሉም ነበር ከሁሉም በላይ እንዳልካቸው መኮንን ስልጣን በያዙበት በዚህን ጊዜም ነበር በተራማጅ ምሁራን የነበረው ንፍቀት መከፋፈል በአደባባይ ረግጦ የወጣው ወለው አድረው መይሶን ሆነው ብቅ ያሉት ወታደሩን በመደገፍ አዲሱን መንግስት የማሻሻል እርምጃዎች እንዲወሰድ ጊዜ እንስጠው ሲሉ በያፓ ዙሪያ የተሰባሰቡት ደግሞ ያረጀ ያፈጀውን ስርዓት ለመገልበጥና ህዝባዊና ዴሞክራሲያዊ በሆነ መንግስት ለመተካት ትግሉ መቀጠል አለበት አሉ። በአጭሩ አብዮቱን በመምራት ተራማጅ መኮንኖች የሚቀጸሉት ስም የተሳሳተ የመሆኑን ያህል ባለሌላ ማዕረጎችና ወታደሮች ደግሞ ድርሻ አልነበራቸውም ብሎ አፍን ሞልቶ መናገር ደግሞ በዚያው መጠን የተሳሳተ ነው። ትግሉ ጥልቀት እንዲያገኝና ቀጣይነት እንዲኖረው ተራማጅ ምሁራን ላቅ ያለ ድርሻ የነበራቸው ቢሆንም በሁኔታው ላይ አሻራቸውን ለማስተም በሚያስችል የጥንካሬ ደረጃ ማንኛቸውም አልተደራጁም ነበር። ኢህአፓ በዚህን ጊዜ ከላባደር ማህበራትና ከወጣቱ ጋር የጠበቀ ግንኙነት ቢመሰርትም ድርጅታዊ ጥንካሬ አልነበረውም። በወቅቱ እጅግ ተወዳጅና በህቡ ይሰራጭ የነበረው ልሳኑ ዴሞክራሲያ የራሱ ልሳን መሆኑን ያረጋገጠው ነሐሴ 1969 ዓ.ም ራሱን ይፋ ያወጣ ጊዜ ብቻ ነበር። መይሶንን በኋላ የመሰረተው ክፍል ገና የተወሰነ ቅርጽ ያልያዘና አገር ውስጥ የነበረው የዴሞክራሲያን አቋሞች ሲያስተጋባ የውጭው ክፍል ደግሞ ቃናው የተለየ ነበር። ለአዲሱ መንግስት ጊዜ እንስጠው ወዘተ አይነት ከእውነት በተቃረነ መንገድ እንደቀረበው ደርግ ከጦር ኃይሎች ንቅናቄ ተራማጅ ክፍል የተመሰረተ አልነበረም። ከተራማጅ የሲቪል ተቃዋሚ ወገኖች ጋር የቅርብ ግንኙነት የነበራቸው አብዛኛዎቹ መኮንኖችና ባለሌላ ማዕረጎች ወደ ንዑስ ደርግ ደረጃ የተገፉ ወይም በመደበቅ ላይ የሚገኙ ነበሩ። ስለዚህም ደርግ በአጠቃላይ መልኩና በተጨባጭ ድምሩን ወታደርና ከህዝቡም እዚህ ላይ ይብቃ የሚለውን ለውጥ ያለ ደም መፍሰስ የሚል ቅኝት የያዙትን ነበር የወከለው።
ፍቅር እርሃብ እና ችግር መች ደፍሩ ነበር መች ደፍሩ ነበር ብዙ አይኔ የሚያርፍባት ባገር እያለ እንዴት ፍቅር አጥቶን ለማግኘት
ኳስ ለጋ እስኪ ኳስን ጠልዝ በሉ ኳስን ለጋ ይሉንታ ሳይገባን ለምንም ሳንሰጋ አጥዋት እናጥዝ የፖለቲካ ሩር ትጓን ሰማይ ትንካ ስካር ፈንጠዝያው ወግን ካሰላንቲያው በስሜት አፍዞ አካል እስኪ ያረካ እንበል ኳስ አበደች የፖለቲካ ኳስ አበደች ከነፈች ለምን እርሷ ብቻ እርሷን ተከትለን ለማምቻ ጋር ብቻ በእድር በመንደር በቡድን እንበድ በዘር ወይ በጎሳ በጎጥ አንታገድ ምንም በቁጥሩ ቢያንስ ማንንም ማንናን ነፈስ ለማሳበድ ድሌራውን ህዝብ ተስፋ እየመገቡ ገንዘብ ለማስተዳደር በልጣለዝ ፍለፊት ከግረ ኳሱ ያለ እደርሳት ይያለ አይኑ ሽቅብ ተቅሎ ጅል ፍጥረት ይንጋጋ እንቅፋት ያንጉደው ይፈንቸር ይላጋ የዚህ ዓለም እውነት ቢሰፈር ቢጠና ትግል በመላስ ነው ድል በሰበር ዜና መትረየስ አቁመን ጠምደን ምንታ ምንታ ሰሜን ሳንተኩስ ደቡብን ምንታ አገር ያሻታል ሰው ካፉ ማር የሚያፈልቅ ያለ እንጨት አንድዶ ያለ ጭስ የሚጋግር የምላስ ጁዶ ሊቅ በእጁ ጥላት ሳይጥል ሜዳሊያ የሚያጠልቅ በልጠን ዝኳፊቱን ተዋቸው እነዚያን 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 ካለፈ ታሪክ ጋር የተሞሸሩትን ትላንትን ለረሳ ነገለም የሚሉትን የኛ እውነት ሌላ ነው የነሱም ነው ሌላ መንገዳቸው ልዩ የከሸፈ መላ አገር ሲሉ ጦቢያን የከሰሩባትን የወደቁባትን ያላገናዘበ ዘመንና እውነትን ዘመን ራሱ አርጅቶ በጊዜ ቅያሬ ቃል ትርጉሙ ጋሽቦ መርከሱ ያልገባቸው ባዲስ ምንዛሪ በልጣልዝ ከዋቲቱን እነርሱ አገር ሲሉ በሐቅ ሀብል ታንቀው የወደቁባትን ባይደራደሩ የተገረፉላት የከሰሩባትን ስንቱን ስንቱን እድል ያሰከቡባትን ግን እኛ አገር ስንል የምንነግድበት የምንዘንጥበት የምንደንስበት ሱቅ በደረት ያዞረን የምንሸቅልበት እውነት ምን ያዋጣል ሳንቲም ካላመጣ ትግልሳ ምንድነው በየለቱ ማታ ቆንጆ ያስተቃፈ በድል ስካር ቆኛክ ዝስኮሽ ካላስተጣ ፍጻሜው ካልበጀገ ካስነጠቀ ህይወት ኪሳራ አይደለም ወይ ለታሪክ መሟገት ለነጻነት መሞት መደብሩ ቢቀር መደብ ካላስገኘ ሚቸረችሩበት በአፍንጫችን ይውጣ ምንድን ነው አንድነት? በሰጡ ተዝናንቶ አሻፈረኝ በአይን ጠብ እያከረረ ያ በላይ ዘለቀ ጀግናው ስሙ ቢቀር ይሰቀል ነበረ። ቴዎድሮስስ ቢሆን የኮሶ ሻጫዋ ልጅ ታርቆ ቢሆን ኖሮ ለናፔር ሰግዶ ከእንግሊዝ በአማላጭ አልባሳቱ ከፈይ መጠጡ እስኪ እንጂ መች ነበረ ጥይት የብረት ጉርማጅ። እንዲያ እየተባለ የተረጋጭ ቁጣ አድማስ ተረማምዶ ወንዝ እያካለለ ኧረ የህግ ያለ ላልተንጋደደ ፍርድ ፍትህና ርትዕ ዋጋው ላልተጣለ ኧረ የአገር ያለ ባህል እንዲጠላ በእናት በአባት ካቶ በልጅ ላልቀለለ ጀግኖቹን ሲጣራ ክተት ባንድ እያለ ወዲህ ያሰር ነው ወዲያ እየፈታቱት ህብረት ሲባል ጥምረት ገደል ስንል ክሽፈት በቋንቋ ላንቲካ ባላዲስ ቃል ቀምር በዝቃጭ ትርጓሜ ባልሰምረ ህብር ከዘንጣይ ትልቅቅ ከገንጣይ ትብብር ክህደት ሙያ ሆነ አንድ ሁለት ሶስት አራት እየተቆጠረ ፈርጅ እየፈጠረ በራሱ ብርብራ ለጠላቱ ማዕድ የሚጠበስ ዜጋ አሳያ ሰገረ ትልቁ ተነሸ ትንሹ ተለቀ አጭር ረዘምና ረጅም ሰው አጠረ ይጥፋል ቁጥፋፋ ወይ አለይ ወይ እኔ ኤልዱቼ ደደቢት ኤልኒኞ ወያኔ ፈለገ ባርነት ስራሰ ኩነኔ።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጧት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። Thank you.